ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ሀብታሙ ስዩም በመስተንግደው፣ ኤልያስ አስማሪ ደግሞ በድምፅና ምስል ቅንብሩ አብረናችሁ እናመሻለን። ዛሬ እንግዲህ ዘለግ ያለውን ጊዜያችንን የምንሰጠው በሰሜን አሜሪካ ከሚኖሩ ኢትዮጵያን ጋር የምናደርገው ውይይት ነው። የዛሬውን እንግዳችንን ከመሸጋገሪያው በኋላ አስታውቃችኋል። የዛሬ እንግዳይ በተለይ በዋሽንግተን ዲሲ እና አካባቢዋ በሚደረጉ የበጎ አድራጎት እንቅስቃሴዎችና ባህልና ትውፊትን በሚያስተዋውቁ መድረኮች አዘጋጅነቱ ይታወቃል። ሚስ ኢትዮጵያ ዩኤስኤ የቁንጅና ውድድርን ጨምሮ የኢትዮጵያንና አፍሪካውያን አልባሳትን የሚያስተዋውቁ መድረኮችን በመፍጠር ወጣት ትውልድ ኢትዮጵያን በራሳቸው እንዲተማመኑ፣ በባህላቸው እንዲኮሩ ለማድረግ ጥረዋል። ዛሬ የኒህ መድረኮች ፋይዳ ለማወቅ ብሎም ዓመታትን ካሳለፈው ልምዱ በጥቂቱ ለመስማት እንግዳ አድርጌ ጋብዣለሁ። እንግዳዬ ተስፋሁን አዱኛ ይባላል። ከቨርጂኒያ በስልክ መስመር ከእኛ ጋር ይቆያል። ተስፋሁን እንኳን ወደ ስርጭታችን በሰላም መጣ።
ሰላም ቪዎች፣ እኔም ስለጋበዛችሁኝ አመሰግናለሁ። ይህ እንደተሰጠኝ እድል በድጋሚ አሁንም አመሰግናለሁ።
እኛም እናመሰግናለን። ተስፋውን እንግዲህ በብዙዎች ዘንድ የምትታወቀው የበጎ አድራጎት እንቅስቃሴዎችና የኢትዮጵያውያንን ባህል በማሳየት ባቀዱ ወይም ለማሳየት በሚዘጋጁ መድረኮች አዘጋጅነት ነው። ወደ እነዚህ እንቅስቃሴዎች እንድትገባ መነሻ የሆኑ ምክንያቶች እንዴት ምን ነበሩ? እስቲ አጀማመሩን በጥቂቱ ንገረን።
ልክ ነው እንግዲህ እዚህ ሀገር መጠን በትምህርትም በልምድም የምናገኛቸውን ነገሮች ወደ ራሳችን ኮሚኒቲ ወደ ማህበረሰባችን ለመውሰድ ከሚል በዛ የተነሳ ነው። ትልቁ ነገር ደግሞ ሀገራችን ያሉት ብዙ ችግሮች የእያንዳንዳችን አስተዋጽኦ ካልተካከለበት ያ አትሊስት መቀየር ሙሉ ለሙሉ ባንችልም እንኳ መቀነስ ማንችልበት ደረጃ ስለሚሆን እኔስ በሙያዬ በልምዴ ምን ማድረግ አለብኝ የሚለው ነገር እሱ ነው ዋናው ትልቁ ነገር ወደዚህ ሙያ እንድገባ ያደረገኝ።
እንግዲህ በየአመቱ የተለያዩ መድረኮችን ታዘጋጃለህ። የቁንጅና ውድድር፣ የባህል አልባሳት ትርኢት እና የመሳሰሉትን መጥቀስ ይቻላል። እነዚህ መድረኮች መዘጋጀታቸው ለትውልድ ኢትዮጵያን የሚሰጡት ጠቀሜታ ምንድን ነው ብለህ ታስባለህ? ፋይዳቸው ምንድን ነው?
ፋይዳቸው ሁልጊዜ አንድ አገር የማህበረሰቡ አስተዋጽኦ ነው እንግዲህ አገር እንዲሆን የሚያደርገው እና ሁሉም በየተሰማራበት የስራ ዘርፍ የሚችለውን ካደረገ የምንፈልገውን ለውጥ በአንዴ ባናመጣው በጊዜ ሂደት ልናገኘው የምንችለው ነገር ነው። ያም ነው እንግዲህ ከአመት ወደ አመት እያደገ ሌሎች ብዙዎችን እንድንደርስ እያደረገን ያለው። አንደኛ ድጋፍ የሚሰጠን አካል በምንሰራው ነገር ሲኮራበት፣ ሁለተኛ ሌሎቹ ከኛ ተምሮ የእኛን አርአያ ተከትለው እንዲሄዱ ስናደርግ፣ ሶስተኛ እነዛ የረዳናቸው ሰዎች ራሳቸውንም ቤተሰባቸውንም ለውጠው ስናይ የበለጠ እንድንሰራ ያደርገናል እና እያንዳንዳችን የተሰጠን ጊዜ ዛሬ ነው። ዛሬ ለማህበረሰባችን፣ ዛሬ ለሀገራችን፣ ዛሬ ለኮሚኒቲያችን የምንሰጣት ትንሿ ነገር ወደፊት ትልቅ መርታ እንደሚያመጣ ምንም ጥርጥር የለው። ስለዚህ ውጤቶቹ እድገቶቹን ስናየው ያ የምንሰራው ነገር ፍሬ እንዳለው እናይበታለን ማለት ነው።
እንግዲህ እስከ ዛሬ አንተ ባስተባበርካቸው የተለያዩ የበጎ አድራጎት እንቅስቃሴዎች ውስጥ ተጠቃሚ የሆኑ ታዳጊ ኢትዮጵያውያን፣ ህጻናት ኢትዮጵያውያን አሉ። እነሱን ከሚያግዙ ተቋማት ጋርም አብረህ ትሰራለህ። ከየትኞቹ ተቋማት ጋር በአሁኑ ጊዜ አብረህ እየሰራ ይገኛል? እስካሁን ድረስስ የሰጣችኋቸው ድጋፍና ያበረከታችኋቸው የሰብአዊ ድጋፍ ይዘቶች ምን ላይ የሚያተኩሩ ናቸው?
ልክ ነው። ብዙ ጊዜ የሚስ ኢትዮጵያ ዩኤስኤ ፓጀንት የሚያደርገው ሀገር በቀል የሆን የበጎ አድራጎት ድርጅቶች ነው። እንግዲህ ለተወሰኑ ከሁለት አመት እና ከሶስት አመት በላይ ሜሪ ጆይን በገንዘብ፣ በአልባሳት፣ በቁሳቁስ፣ የህክምና የአንዴም ቪኦኤ ራሳችሁ መጣችሁ የቀረጻችሁት አንድ ኮንቴነር የሚሆን እቃዎች ልከናል። ደግሞ የትምህርት መሳሪያዎች አሉበት፣ የሕክምና ቁሳቁሶች አሉበት፣ አልባሳት አለበት። ብዙ ከማህበረሰቡ በዶኔሽን የምንሰበስባቸውን ነገሮች ለሜሪጆ የበጎ አድራጎት ድርጅት አስተዋጽኦ አድርገናል። ይህን ስል እንግዲህ በዚህ ውስጥ ደግሞ እዚህ ያለው በጎ አድራጎት ፈቃደኛ የኢትዮጵያ ኮሚኒቲም ሆነ የአሜሪካው ማህበረሰብ ትልቅ እገዛ አድርጎልናል። ከዛም አልፎ ደግሞ የመሰረት በጎ አድራጎት ድርጅት እንደዚሁ በተለያየ መልኩ እገዛ አድርገናል። ለምሳሌ ከሚጠቀሱት ነገሮች በገንዘብ እንዲሁም ደግሞ ከጎዳና ላይ አዲስ አበባ ውስጥ የተነሱ እናቶች፣ ወጣት እናቶች ወደ 172 የሚሆኑ ወጣቶች እናቶችን ከጎዳና ላይ ሲያነሳ የመሰረት በጎ አድራጎት ድርጅት ከ190 በላይ አልጋዎች፣ ተደራራቢ አልጋዎች ኮሚኒቲውን በማስተባበር ተሰርቶላቸዋል። የተለያዩ የሙያ ስልጠናም እንዲሰጣቸው በዛው በመሰረት በጎ አድራጎት በኩል እገዛ ተደርጓል። አሁን ደግሞ ትኩረት ለሴቶችና ለህጻናት ባለፉት 2 ሳምንት የተለያዩ እዚሁ የአስተዋጽኦ ምሽቶችን አዘጋጅተን እርዳታ እንዲያገኙ ፋሲሊቴት እናደርጋለን። ከመረዳቱም ጀርባ ደግሞ ያ ኦርጋናይዜሽን ምን እንደሚሰራ፣ ምን እያደረገ እንደሆነ፣ እንደገና የሰጠናቸውንም ነገሮች ደግሞ በአግባቡ ተጠቅመው ለድሃው ማህበረሰብ ማድረሳቸውን ደግሞ የምንከታተልባቸው የተለያዩ መካኒዝሞችን ሞክራለን። በሴም ታይም ደግሞ ባለፈውም አገራችን በተነሳው ጦርነት ምክንያት ለደረሱ መፈናቅሎች ለተፈናቀሉት ወገኖች መርጃ የሚሆን ትልቅ ዝግጅት ተካሄዶ እንደዚሁ በዛ ላይ ወደ 300 ምናምን ከ300,000 ዶላር በላይ አሰባስበን በአይዞን ገቢ አድርገናል። እንግዲህ ጥቂቶች ናቸው እነዚህ፣ ግን ከዚህም በላይ ያው መስራት ይቻላል። ማህበረሰቡ መደጋገፍ ከቻለ ችግሮቻችን አትሊስት መቅረፍ እንኳ ባንችል መቀነስ የምንችልባቸው መንገዶች ይሆናል ብዬ አስባለሁ። እዚህ
እንግዲህ መሰል ዝግጅቶችን በማሰናዳት ሂደት ውስጥ ከበርካታ ትውልድ ኢትዮጵያን ወጣቶች ጋር የመስራት አጋጣሚውን ያገኘ ይመስለኛል። ስለ ኢትዮጵያና ስለ ኢትዮጵያውያን ባህል ያላቸው እውቀት ምን ያክል ነው? በግል ስትመዝነው ከነዚህ ወጣቶች ጋር ባደረግከው ቆይታና እንዲህ ሀሳቦችን ስትለዋወጥ ስለ ኢትዮጵያ ያላቸው እይታ ምን ይመስላል?
እሱ ነው ዋናው ትልቁ ነገር። ደግሞ ይህንን ወጣቱን ጀነሬሽን ለምሳሌ ሚስ ኢትዮጵያ አላማው ቁንጅና ከበጎ አድራጎት ጋር ነው። አንድ ቆንጆ የሚባል ሴት ወይም ወጣት ትልቁ መስፈርቱ የሚሆነው ለማህበረሰቡ የሚያደርጉት አስተዋጽኦ እና ውጫዊና ውስጣዊ ቁንጅናቸው ማለት ነው። ስለዚህ አንዱን ከአንዱ በምናወዳደርበት ጊዜ ትልቁ ጎበዝ የሆኑትን ወጣቶች ወደፊት በማምጣት ነው። አንደኛ በባህላቸው እንዲኮሩ፣ ሁለተኛ ለማህበረሰባቸው የጀርባ አጥንት እንዲሆኑ፣ ሶስተኛ ደግሞ በትምህርታቸው ባላቸው ፊልድ ላይ ጠንከር ብለው እንዲሄዱበት እርስ በርስ በማወዳደር አንዱ አንዱን በማየት አርያ በመሆን ለሀገራቸው ደግሞ እነሱ ተስፋ እንዲሆኑ ማዘጋጀት የሚለውን ነገር በተለያየ በሚደረጉት የመድረክ ውድድሮች ላይ ስናደርግ እነሱ ደግሞ ያንን የበለጠ አጉልተውት የበለጠ እንዲሰሩት ለምሳሌ አንድ ኮንቴነር እቃ ፓክ አድርጎ አዘጋጅቶ አሽጎ ምንም አይነት ገንዘብ ሳይከፈላቸው በራሳቸው ጊዜ ቤተሰቦቻቸውን አስቸግረው ራይድ ጠይቀው መጥተው ያንን ማድረግ ቀላል ነገር አይደለም። ይህ እንግዲህ የእነሱ ያላቸውን ፍቅርና ለሀገራቸው ያላቸውን ስሜት ነው የሚገልጸው። እና አሁን ባለፉት 2 ዓመት በተለይ ኮቪድ መጡ ነገሮችን ዝግጅቶችን ለማድረግ ቢያደናቅፈንም በዙም እና በተለያዩ ነገሮች ግን ስቲል በጠራ ናቸው ሰዓት ፈቃደኛ ሆኖ እያገዙ እየረዱ ናቸው። ያ ደግሞ ወደፊት ተስፋ እንደሚሆኑ በዛ እንድናይ አድርገውናል።
እንግዲህ እንደነዚህ ያሉ ዝግጅቶችን በምትሰሩበት ጊዜ ነገር ሁሉ አልጋ በአልጋ ይሆናል ማለት አይደለም። አንዳንድ የሚገጥሙ መሰናክሎችና የተለያዩ ፈተናዎች ይኖራሉ። ምን አበይት ፈተናዎች የምንላቸው ምንድን ናቸው? እንዴት ሳደርጋችሁ ፈታችኋቸው በአመታት ጉዟችሁ ውስጥ?
እርግጥ ነው እንዳልከው ነው ምንም ነገር ቀላል ነገር የለም። ስፔሻሊ አሜሪካን ሀገር ያው ታይም በጣም ቫሊዩ ባለበት ሁኔታ ይሄ ሰውን ታማኝነት የማግኘት ይሄ ደግሞ በበጎ ያለ ክፍያ የሚሰራ ነገር ስለሆነ አርቲስቶችም ሆነ የንግድ ማህበረሰብ እንዲሁም ቮለንተሮች ወጣቶች ያንን ነገር ለመስራት የሁሉም አስተዋጽኦ ከሌለበት አሁን የምናስበውን ነገር ለማድረግ አይቻልም ነበር። ለዚህም ሁሉ ስራ ትልቁን አስተዋጽኦ ያደረገው በጎ ፈቃደኛ ጊዜያቸውን የሚሰጡ ወጣቶች፣ እንደገና የንግዱ ማህበረሰብ፣ አርቲስቶች በዚህ ላይ ትልቅ አስተዋጽኦ አድርገዋል። ግን ታይም ማኔጅ አድርጎ በሚፈለገው ሰዓትና በሚፈለገው ጊዜ ሰዎችን ለማምጣት የራሳቸው የህይወት ውጣ ውረዶች አሉ፣ የስራ ጉዳይ አለ። እነዛ ፈተናዎች ናቸው። ግን በአንድ ጊዜ አይደለም የመጣው፣ በጊዜ ሂደት ነው። የምናደርገውን ነገር ስናሳያቸው፣ እተኛ ለሚሰሩት ነገር ደግሞ እውቅና ስንሰጣቸው በሰርተፊኬት በምስጋና እንዲሁም በተለይ ኮሌጅ ተማሪዎች ቮለንተር አወራቸውን ለተለያየ የኮሌጅ አገልግሎት ይጠቀሙበታል እና እሱን አገሩ በሚፈቅደው አማክለን ስለምንሰጥ ነገሮቹን ቀላል እንዲሆን ባያደርጉትም፣ ግን የምንፈልገውን አትሊስት በተወሰነ ደረጃ እንድናደርገው እገዛ አድርገዋል እና እኛም ደግሞ የምንሰራውን የግድ ለዛ ለረዱ ሰዎች ምን እንደተደረገ እንዲያዩት የምናደርግባቸው ብዙ መንገዶችን እና አማራጮችን እንጠቀማለን።
መልካም ተስፋውን ከመላይታችን በፊት በቅርቡ ቴስት ኦፍ አፍሪካ የሚል ትርኢት ለማስተናዳት እየተንቀሳቀስክ ባለበት ሰዓት ነው ያገኘው። የዚህኛው ትርኢት ትኩረት ምንድን ነው? ምን ምን ነገሮችን ለማድረግ አስባችኋል?
አዎ፣ አሁን እንግዲህ ቴስት ኦፍ አፍሪካ በኢትዮጵያ አዲስ አመት ዋዜማና በአዲስ አመት ቀን በዚህ በቨርጂኒያ የሚካሄድ ትልቅ ባዛር ነው። አንደኛ አሁን ባለው የኢኮኖሚ ብዙ ውጣ ውረዶች የንግዱ ማህበረሰብ በተለያየ መልኩ የተጎዳበት ነው አንደኛ። ሁለተኛ ደግሞ በጋራ በመቆም አብሮ በመስራት አብሮ የሚፈለገው ነገር በማድረግ ያለውን ችግር በተወሰነ መጠን ይቀርፋል በሚል እና አገርን ባህልንም ከማስተዋወቅ አንጻር ትልቅ መልክ አለው በሚል የጥቁር ቢዝነሶችን ወደ ፊት ለፊት መጥተው በጋራ ሆኖ ራሳቸውንም ጠቅመው ማህበረሰባቸውን የሚጠቅሙበት፣ በዛው አጋጣሚ ደግሞ ስለ ባህላቸው ስለ ድርጅታቸው የሚያስተዋውቁበት፣ አዲስ አመትም የሚከበርበት በሚል ጥቁሮችን አሪያ በመሆን ሁሉንም ኢትዮጵያንን ብቻ ሳይሆን መላው አፍሪካን እና ሌሎችን ጥቁሮችን በማሰባሰብ በጋራ የሆነ የሁለት ቀን ትልቅ ባዛር ነው። ያው እንደሚታወቀው ስፕሪንግፊልድ ትልቁ ሞል ነው በቨርጂኒያ ውስጥ የሚገኘው። እነሱም ይሄን ሀሳባችንን ተቀብለው በጋራ በሰፊው እየተንቀሳቀስን እንገኛለን።
እጅግ በጣም አመሰግናለሁ ተስፋውን አዱኛ። የበጎ አድራጎት እንቅስቃሴዎችና የኢትዮጵያንን ባህል ለማሳየት ባቀዱ መድረኮች ጠቀሜታና ፋይዳ ዙሪያ ሀሳብን ስላጋራህን በአድማጮቼ ስም በእጅጉ አመሰግናለሁ። መልካም ቀን ይሁንልህ።
እኔም ቪኦኤን ሁልጊዜ የምናደርጋቸውን ነገሩ እየተከታተላችሁ በማቅረብ ህዝብ እንዲያውቀው በማድረግ በመረጃም ደረጃ ሪከርድ እያደረጋችሁን በማስቀመጥ የምታደርጉትን አስተዋጽኦ አመሰግናለሁ። አሁንም በሚዘጋጀው ዝግጅት ቴስት ኦፍ አፍሪካ አት ኢትዮጵያ እንዲሄድ በሚለው ሴፕቴምበር 10 እና 11 ሁሉም ሰው መጥቶ ባህሉን ድርጅቶችን በመደገፍ አስተዋጽኦ እንዲያደርግ ጥሪ አቀርባለሁ። በጣም አመሰግናለሁ። መልካም ቀን።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። በመቀጠል ኤደን ገረመው በሳምንት ውስጥ ጎልቶ የታዩ የማህበራዊ ጉዳይ ርዕሶችን ጠቅልላ አድርጋ ታቀርብልናለች።
የደቡብ ኦሞ የቲያትር ፕሮዳክሽን ኩባንያ ተንቀሳቃሽ ትምህርት ለመላው ሙርሲ የሚል ሐሳብን በመያዝ አካባቢውን በትምህርት ለመለወጥ መነሳቱን በፌስቡክ ገጹ ላይ አስታውቋል። በመጪው እሁድም ትራኒያ ኮኮሳይኒ ወይም ዳኛው የተሰኘ በሙርሲ ብሔረሰብ የማንነት መሰረቶች ላይ የሚያጠነጥን የመልቲሚዲያ ቲያትር በታላቁ ብሔራዊ ቲያትር ከቀኑ 11 ሰዓት ጀምሮ በነጻ እንደሚያሳይ አስታውቋል። በቲያትሩ ላይ የሙርሲ ብሔረሰብ አባላት መድረኩን እንደሚቆጣጠሩም ነው የተነገረው። ተቋሙ ስለ ቲያትር የላቀ እውቀት በሌላቸውና የብሔረሰቡን ተወላጆች በማስተውን በእንግሊዝ ሀገር ከሚገኘው የመልቲሚዲያ ቴክኖሎጂ አጋሩ ጋር በመሆን የኢትዮጵያ የቲያትር አቀራረብ ላይ ያልተለመደና ለየት ያለ ነገርን ለማሳየት ማቀዱን አስታውቋል። ተቋሙ በአካባቢው ተወልዶ ባደገና በውጭ ሀገራት ተጉዞ የተለያዩ የቲያትርና የቋንቋ ትምህርቶችን በተማረ ግለሰብ ተነሳሽነት መመስረቱን በፌስቡክ ገጹ ላይ ተገልጿል። ቲያትሩ በቀጣይ በአውሮፓ ከተሞች፣ ካናዳ፣ አሜሪካና አውስትራሊያ እንደሚቀርብም የተቋሙ የፌስቡክ ገጽ አስታውቋል። ሎ ኤንድ ኦርደር የተሰኙት ፊልሞች ላይ የተወነው ዝነኛው የፊልም ባለሙያ ፖል ሰርቪኖ በ83 ዓመቱ ከዚህ ዓለም በሞት ተለየ። ተዋናዩ ፖል ሰርቪኖ ብዙ ጊዜ አጭበርባሪ አለም ደግሞ የህግ አስከባሪ ገጸ ባህሪያቶቹ ይታወቃል። የተዋናዩ ቃል አቀባይ ሮጀር ኒል ፖል ሰርቪኖ ሰኞ ዕለት ማለዳ በኢንዲያና ግዛት በተፈጥሯዊ ሞት ህይወቱ ማለፉን ገልጿል። እንደ አውሮፓውያን አቆጣጠር በ1939 ዓ.ም በብሩክሊን ኒውዮርክ የተወለደው ተዋናዩ በልጅነቱ ወደ ሙዚቃ ያደላ እንደነበረና በኋላም የሙዚቃና የቲያትር ትምህርት ቤት ገብቶ ወደ ፊልም ትወና ፊቱን እንዳዞረ በህይወት ታሪኩ ላይ ሰፍሯል። ተዋናዩ የሶስት ልጆች አባት ሲሆን የመጀመሪያ ጋብቻው የተወለደችው ሚራ ሶርቪኖ የኦስካር አሸናፊ ናት። ሌሎቹ ልጆችም ከእሱ ጋር በፊልሙ ላይ ይሳተፉ ነበር ሲል አሶሺየትድ ፕሬስ ዘግቧል። በመጪው የአውሮፓውያኑ ዓመት 2023 ለሚካሄደው ዩሮቪዥን የተሰኘው የአውሮፓውያን የሙዚቃ ውድድር ዩክሬን ውስጥ ባለው ግጭት የተነሳ ብሪታንያ እንድታዘጋጅ መወሰኑን የውድድሩ አዘጋጆች ሰኞ ዕለት አስታወቁ። ብዙ አስርት ዓመታትን በተሻገረው የውድድሩ ባህል መሰረት በመጨረሻው ውድድር ላይ አሸናፊው ሀገር ቀጣዩን ውድድር ያዘጋጃል የሚል ህግ ቢኖርም የአውሮፓ የብሮድካስቲንግ ህብረት በጸጥታና በደህንነት ስጋት ምክንያት ብሪታንያ መጪውን ውድድር እንድታዘጋጅ ጋብዟል። ፓና ቆጣጠር በ1998 ዓ.ም ብሪታንያን ስታዘጋጅ መርሃ ግብሩን ያሰናዳው ቢቢሲ ዘንድሮም ዝግጅቱን እንዲያስተላልፍ የተደረገ ሲሆን ይህንን ዝግጅት በመደበኛነት ከ200 ሚሊዮን በላይ ተመልካቾች ይከታተሉታል። የቢቢሲ ዋና ዳይሬክተር ቲም ዳቪ ባወጡት መግለጫ ዩክሬናውያን ወዳጆቻችን እንደ ፓና ቆጣጠር የመጪውን 2023 ዩሮቪዥን የሙዚቃ ውድድር ማዘጋጀት አለመቻላቸው ትልቁ የሚጸጽተን ነገር ነው ሲሉ ተናግረዋል። ዘገባው የሮይተርስ ነው። ከአሜሪካ ድምፅ ለተጠናቀረው የመዝናኛ ዜናዎች ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለመዝናኛዎቹ ዜናዎች እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። በአማራ ክልል ዋግ ኽምራ ብሔረሰብ ዞን ደሃና ወረዳ የሚገኙ አካል ጉዳተኛ ተማሪዎች ከመንግስት የሚሰጣቸው ድጎማ በመቋረጡ መቃብር ቤት ለማደር ለምኖ ለመኖር መገደዳቸውን አስታውቀዋል። መስፍን አራጌ ዝርዝሩን ይዟል።
ታደሰ ጌታውኝ ይባላል። በዋግምራ ብሔረሰብ ዞን ዳህና ወረዳ ሲውራ በተባለች የገጠር ቀበሌ ነው የተወለደው። ገና በልጅነቱ ነበር የአይኑን ብርሃን ያጣው። የመራመድም ችግር እንዳለበት የሚጠቅሰው ወጣት ፈታኝ የህይወቱ ጣውረዶችን እንዳሳለፈ ይናገራል። ግና ተስፋ መቁረጥ አያንበረክከኝም ይላል። ህልሜ የሚለውን ተምሮ የመለወጥ ዓላማ ለማሳካት በወረዳው ዋና ከተማ አምደ ወርቅ የመንግስት ትምህርት ቤት ውስጥ እየተማረ 10ኛ ክፍል መድረሱን በመዘከር ዝቅተኛ ገቢ ካላቸው ቤተሰቦች የተገኘው ታደሰ የትምህርት ወጪውን የዕለት ጉርሱንና የማረፊያ ቤት ኪራዩን የሚሸፍነው መንግስት ለአካል ጉዳተኛ ተማሪዎች የሚሰጠውን ድጎማ በመጠቀም ነበር። ድጎማው መቋረጡን ተከትሎ ግን ለችግር እንደተጋለጠ ገልጿል። በየወሩ ሊከፈለኝ የሚገባውን የአምስት ወር ክፍያ ሳላገኝ ቀርቻለሁ። በአመት ለአልባሳት ይሰጠኝ የነበረው 600 ብር ተቋርጧል ብሏል።
ያች ድጎማ በመቅረቷ እንግዲህ ከእያንዳንዳችን የልብሱን ጨምሮ 2700 ነው የቀረብን። 2700 ብር ብትመጣ ለእኛ በጣም ብዙ አገዛል። ስለዚህ ከሰዎች ምን ፈልገው ድምጽ ሆኑን ባካቹ ድረሱልንና የሚመለከተው ደግሞ አናግሮ መፍትሄ የሚሰጣን ካለ
ከብርቱ ተማሪዎች ተርታ ከተሸላሚ ኮኮቦች ፈርጅ ፈረጅ ነበር የሚለው ታደሰ አሁን ተወዳዳሪነት ቀርቶ ክፍል ውስጥ ገብቶ ለመማር ያዳገተው እንደሆነ ተቆሟል።
የሚገርመው ለስነ ልቦና ተጽኖ እንድደረግ ያደረገኝ ነገር አንዱ የለመንኩ ነው። የክላስ ጓደኞቼ ራሱ እየሳቁብኝ እዛ ገብቼ ባለኝ ተሳትፎ እንኳን ለመሳተፍ ተጽኖ በጣም ደረሰብኝ። ተሸላሚ ከሚባሉት ተማሪዎች እንጠራ ነኝ ግን ያው ለየ ነገር ባለመሆኑ ባጀታችንን እነሱ ሊሸሩልን ባለመቻላቸው ህግም ስላስታን ይፍትህ ያለህ ይያል ነው።
ህይወትን ለመምራት አማራጭ ያደረገው ለመናም ለስነ ልቦና ጫና እንደዳረገው ተጠቅሷል።
እኔ በእውነቱ ይሄንን ትነግረ ራሱን ባየተናነቀኝ ነው። ከቤት ክራይ እጅግ ተደርጃለሁ። ከቤት ክራይ እንደወጣ ተደርጃለሁ። ማላውቀውን ልመናም ያው በዛ ጭድጎማ በርግጥ ህይወትን ብዙ መግፋት ባይቻልም የተወሰነች ታክዘኝ ነበር። ከዛ ጭድጎማ የማገኛት ነገር ምግብ እንኳን እንድቸገሩኛለሁ። ምግብ በኮንትራት ነበር ያስመዘገብኩኝ የምበላው ከጥቃቅ ማለት ትንሽ ከሚሸሩ ምግብ ቤቶች ማለት ነው። በተወሰነ በርግጥ ሙሉ አይደለም ራስ በልቼ ዝታል ደግሞ ግን እሱንም እንዳጣን የተደረግኩት አሁን ባለመከፈሉ ሁሉም አገለለኝ።
ሌላው አይነ ስውር አካል ጉዳተኛ አብርሃም ሹመት እትብቱ ከተቀበረበት ወላጆቹና ስድስት እህትና ወንድሞቹ ከሚኖሩበት ዳህና ወረዳ 09 ቀበሌ ርቆ አምደወርቅ መኖር ከጀመረ አመታት አልፈዋል። የቤተሰቤን ናፍቆት በትምህርቴ ለማካካስ ያደረግኩት ጥረት ተስፋ ሰጥቶኝ 9ኛ ክፍል ደርሼ ነበር የሚለው አብርሃም በድጎማው መቋረጥ ለከፋ ችግር እንደተጋለጠ ተናግሯል።
ከሐምሌ 2013 እስከ ህዳር ባለው የነበረንን ያው ታቀዋለሁ ወቅታዊ ያገራዊ ችግር ነበረ። በዚህ ችግር መንግስት ሰራተኛው የነበረው ደሞዝ ተከፍሎታል። የኛ ድጎማ ግን ምንም አይመለከታቸውም በሚል የተከለከለ
ከፈለን በነበረ በሶስት ካምታው ዲስክራይብ ስካድል ነበር ያቲኳል ከዲክራይ ታውት ወጥቻለሁ።
ስድስት ልጆችን የሚያሳድጉት ቤተሰቦቼ ለወራት በዘለቀ ጦርነት ንብረታቸው ወድሟል። በዝናብ እጥረት ምርት አላገኙም። በዚህም ምክንያት እኔን የመርዳት አቅም የላቸውም የሚለው አብርሃም ከመንግስት ይደረግለት የነበረው ድጎማ መቋረጡን ተከትሎ ለምኖ መጉረስን መቃብር ቤት መተኛትን አማራጭ እንዳደረገ ይገልጻል።
ምኖራም ቤተክርስቲያን ላይ መቃብር ቤት መተጠቅቼ ምኖረው በዛ ልጅ ደግሞ ምግብ ራሱ ኮንትራት ምንም ሶስት ካምሳ ስለሆነ ያ በመቋረጡ ምግብ ያው ለምን እንድንበላ ይስለነው መልቦና ጫና አለ። ብዙ ነገር ጎሎናል።
ችግሩ በትምህርቱ ውጤትም ላይ ያሳደረውን ተጽዕኖ አልደበቀም።
የትምህርት ገለት ተጓተብኛል። ምክንያቱም የመበላው ሰዓት ላይ ልመና ሄዳለሁ። ልመና ሲሄድ ደግሞ በዛ ልጅ ክላስ ያልፈኛል። እዚህ ጉዳይ ውጤት ይቆልቁሎብኛል።
ከአካል ጉዳተኞቹ በተገኘው መረጃ ድጎማው ከመቋረጡ በፊት ለአይነ ስውራን 350፣ መስማት ለማይችሉ 250 እና የአይምሮ እድገት ውስንነት ላለባቸው 100 ብር ገደማ በየወሩ ድጎማ ይደረግላቸው ነበር። በአመት ለአልባሳትም 600 ብር ሲሰጣቸው ነበር። በዋግምራ የሚገኙ ሌሎች ወረዳዎች ለአካል ጉዳተኞች የሚሰጠውን ድጎማ ሲያስቀጥሉ የዳህና ወረዳ በተለየ መልኩ ክፍያ ለመፈጸሙን ወቅሰዋል። በወረዳው የሚገኙ 3 ትምህርት ቤቶች ወደ 200 አካል ጉዳተኛ ተማሪዎች እንደሚገኙ አስተያየት ሰጪዎቹ ይናገራሉ። የዋግምራ ብሔረሰብ ዞን ትምህርት መምሪያ ምክትል ኃላፊ ፍታለሽ ምህረቴ ግን የችግሩን መከሰታም ነው ቁጥራቸውን ወደ 136 ዝቅ ያደርጉታል።
በ2013 ዓመተ ምህረት ሐምሌ፣ ነሐሴ እና ወረራ በተደረገበት ሰዓትና ጊዜ ሁሉ ማህበረሰብ ተረጋግቶ ከቦታው ባለመኖራችን ምክንያት የልጆቹ ውዝፍ ክፍያቸው አልተከፈላቸው። ወረዳው ከወረራው መልስ የተበጀተለት በጀት በቂ ባለመሆኑ የተነሳ ውዝፍ ክፍያቸውን አልከፈለም።
ይሁን እንጂ የተማሪዎቹን ጥያቄ በአዲሱ በጀት ዓመት ለመመለስ ይሞክራል ሲሉ ቃል ገብተዋል።
እንደ ብሔረሰብ አስተዳደር ጥያቄያቸውን እኛ ተቀብለን ከወረዳው ትምህርት ጽሕፈት ቤት ኃላፊ ጋራም በተመሳሳይ ከሚመለከታቸው አካላት ጋርም ተነጋግረን የእነዚህ ልጆች ክፍያ ግዴታ እንደሆነና መከፈል እንዳለበት ተግባብተን ነገር ግን ልንከፍላቸው የሚገባው እነሱ የሚታገሱንና በሚቀጥለው በጀት ዓመት ክፍያን ፈጽማለን የሚል ነው የተግባባ ነው።
በተመሳሳይ ሁኔታ በህዋት ቁጥጥር ስር ባሉ የአላማጣና አካባቢ ወረዳዎች ያገለግሉ የነበሩና በአማራ ክልል ሰሜን ወሎ ዞን የደሞዝ ክፍያቸውን ሲያገኙ የነበሩ የመንግስት ሰራተኞች ከአንድ ዓመት በላይ ምንም አይነት ክፍያ ሳያገኙ መቅረታቸውን ለአሜሪካ ድምፅ አስታውቀዋል። እንደ አስተያየት ሰጪዎቹ አብዛኞቹ መምህራን ናቸው። ከቤት ንብረት ተፈናቅሎ ምንም አይነት ደሞ ሳያገኙ ለአመት መቆየት በተለይ ለአካል ጉዳተኞች ከባድ ነው የሚሉት በአላማጣ ከተማ በአማርኛ መምህርነት ሲያገለግሉ እንደቆዩ የሚናገሩት አይነ ስውር አብርሃም ወሰን ናቸው።
ያው በተፈጠረ ወቅታዊ ችግር ደሞዝ ይከፈልም ነበረ፣ ግን አሁን መንግስት ወዳለው አካባቢ እንኳን መጥተን
ደሞዝ ከቀረ አመት ሆነን ማለት ነው። ጠይቀን ነበር ስንጠይቅ የሚሉት ለምሳሌ ዞን ላይ ያሉት አቋርጡ ተብለን ያቋረጥ ነው ይላሉ። ሰሜን ወሎ የሚከፍለን ማለት ነው። ዋግ ላይ ስትመጣ ደግሞ ለሌሎቹ ደግሞ ኮረም ምናምን ላሉት ደግሞ ዋግ ይከፍላል። እና እኛ ስንጠይቅ ምንድነው የሚሉን አቋርጡ ተብለን ነው። እዚህ አጋጣሚ ዶክተር ጥላሁን የሚባሉ አሉ የክልል ባለስልጣን ናቸው። እሳቸውንም አናግረን ነበር። ዞናችሁ አላከልንም የምናውቀው ነገር የለም የሚል ነው መልስ የሚሰጡን። እስካሁን በቃ አመታችን ሆነ ማለት አካል ጉዳተኞች አለን አይደለም። ደሞዝ ቀርቶበት እና ደሞዝ መጥቶ እንኳን ምን ያክል ሊሟላል ይችላል የሚለውን ደግሞ ስታይ ከበድ ያደርገዋል። የኛ ኑሯችን አሁን ከእጅ ወዳፍ ነው። ከእጅ ወዳፍም ራሱ የሚጠፋበት ጊዜ አለ። እኔ በተመለከተ በልመና ነው ያለ።
የሰሜን ወሎ ዞን ገንዘብ መምሪያ ኃላፊ ወይዘሮ ጀነት ያያለው ችግሩ የተከሰተው የማጥራትና የመለየት ስራው ረጅም ጊዜ በመውሰዱ ነው ብለዋል።
ሐምሌ ላይ ያው በተፈጠረው ችግር ከአካባቢው ለቀን ወደ ደሴ በመሄዳችን እዛ አካባቢ የወጡትንና ያመጡትን ግዴታ መለየት ነበረብን። የአካባቢው ማህበረሰብ የተቀላቀለም ስለነበረ እሱን የመለየት ስራ ሰርተን በግንባር ወደ ደሴ ሄዱትን እየከፈልን ቆይተናል። ነገር ግን ከደሴ ከተመለስን በኋላ በተለያየ መንገድ በተለይ የካቲትና ጥር ላይ በስደት ከተለያዩ ከሶስቱም ወረዳ ወደ እኛ አካባቢ የመጡበት ሁኔታ አለ። የራያ አላማጣ አላማጣ ከተማና ራያ ባላ ነው። ስለዚህ እነሱ ወረዳዎች ላይ ያሉ የመንግስት ሰራተኛዎችን ከማጥራት አኳያ ሰፊ ጊዜ የጨረሰበት ሁኔታ አለ። የተለያዩ ዶክመንቶች በመጥፋታቸው ምክንያት ሰራተኛ ስለመሆናቸውን ማረጋገጥ ባለመቻሉ ለረዥም ጊዜ የተቆየበት አለ።
በራያ አላማጣ አላማጣ ከተማና ራያ ባላ አካባቢዎች ከ400 በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው መቆየታቸውን ጠቁመው በቅርቡ በተደረገው መግባባት ክፍያቸውን ለመፈጸም ዝግጅቶች መጠናቀቃቸውን ገልጸዋል።
ከአመራሮችና ከመንግስት ሰራተኛ ተወካይ እንዲሁም ከእኔን ጨምሮ ሂደን በአካል ተገኝተን ችግሩ የተፈታበት ሁኔታ አለ። የመጀመሪያው ከ2014 አኳያ የሰኔ ወር እንዲከፈላቸውና በቀጣይ ደግሞ ካሽ በሚመቻችበት ሰዓት በሂደት በአክቴመንት እየተከፈላቸው እንደሚመጣ አሁን ግን የ2014 ሰኔ እንደሚገባላቸውና ከሐምሌ ጀምሮ ያለው ደሞዛቸው ግን ሙሉ በሙሉ ያው ተካቶ እንደ ማንኛውም መንግስት ሰራተኛ እየተከፈላቸው እንዲቀጥል የክልሉ ገንዘብና ኢኮኖሚ ንብረቱን ተጽፎልናል እንዲገባላቸው እናደርጋለን።
የህወሓት ኃይሎች ወደ ደቡብ ወሎና ሰሜን ሸዋ ዞኖች ዘልቀው ከመግባታቸው በፊት ሰሜን ወሎንና የዋግምራ ብሔረሰብ ዞንን ለረጅም ወራት ተቆጣጥረው መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ድምፅ ተከታተሉት የቆያችሁት ደግሞ ጋቢና ቪኦኤ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግደው አብሬያችሁ አመሸሁት ሀብታሙ ስዩም ነኝ። በድምፅና ምስል ምህንድስና ደግሞ ኤልያስ አስማረ። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።